ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11052 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መስከረም 10 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የምሽቱ ፕሮግራማችንን የምንጀምረው በዜና ይሆናል። በማስከተልም ክልል የወያኔ ጸረ ኢትዮጵያ ፈንጂ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ አለን። በማስከተልም
በኢሃፓ ጥላ ስር ተሰባስቦ የተዋጋው ክፍል ለአንድ ሰንደቅ ዓላማ፣ ለአንድ ህዝብና ለአንድ አገር ተዋጉ እንጂ እንደ ወያኔ ሻቢያና መስተሎቹ ለጎጥ አልነበረም፣ ሊሆንም አይችልም።
ወያኔ ይወድማታል እንጂ ኢትዮጵያ አትፈርስም በሚል ርዕስ የቀረበ ሐተታ ነው። በመጨረሻም
የህዝብ ፍላጎት ድርጅቶችም ሁሉንም ያካተተ የሽግግር መንግስት መስርተው ህዝባዊ ለሆነ በህዝብ ለተመረጠ መንግስት ስፍራቸውን መልቀቅ እንጂ ከአምባገነን አገዛዝ ጋር ተደራድረው ስልጣን በመጋራት መከራውን እንዲያራዝሙበት አይፈልግም።
ውዥንብሩ ለምን አስፈለገ በሚል ርዕስ በቀረበው የፍኖተ ዴሞክራሲ ሐተታ የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። በቅድሚያ ርዕሶቹ።
በምስራቅ ኢትዮጵያ አሁንም ውጥረት እንደሰፈነ ነው። በዓለም ገበያ የሰሊጥ ዋጋ በማሽቆልቆሉ አርሶ አደሮች ገብስ ማምረት ጀመሩ። የወያኔ ብሮድካስት ባለስልጣን አፋኝ መመሪያ ወጣ። የህንዱ ካራቱሪ ብዙ ቢሊዮን ዶላር ዘርፎ አገር ለቆ ወጣ። ዝርዝሩን እንሆ። በሐረርጌ ክፍለ አገር ሰሞኑን ሲካሄድ የነበረው ግድያና መፈናቀል ትንሽ ጋብ ያለ ቢመስልም ውጥረቱ ግን አሁንም ያልበረደ መሆኑን አንዳንድ መረጃዎች ይጠቁማሉ። ቶጎ ውጫሌ በሚገኘው የወያኔ ወታደር ካምፕ ውስጥ የልዩ ፖሊስ አባላት ተጠልለው ከነበሩ 10,000 የሚሆኑ የኦሮሞ ተናጋሪዎች መካከል የተወሰኑትን መርጠው የወሰዷቸው መሆኑ ሲታወቅ የግድያ እርምጃ ሊወስዱባቸው ይችላል ተብሎም ተገምቷል። የልዩ ፖሊስ አባላት ወታደር ካምፕስ ገብተው የመሰላቸውን መርጠው ሲወስዱ ወታደሮቹ ስምምነትና ተባባሪነት መሆኑ ሲታወቅ ይህም የወያኔ ስራና ተንኮል መሆኑን በግልጽ ያሳያል በማለት ታዛቢዎች አስተያየታቸውን ሰጣሉ። በተያያዘ ዜና በትናንትናው ቀን 70 የሚሆኑ ተፈናቃዮችን ጭኖ ከጭናክሰን ወደ ሐረር ይጓዝ የነበረ ካሚዮን በመገልበጡ የአንድ ሰው ሕይወት ሲጠፋ 20 የሚሆኑት ከባድ ጉዳት ደርሶባቸው እየታከሙ ይገኛሉ። ቀላልና ከበድ ያለ ጉዳት የደረሰባቸው በሐረር ሕይወት ፋና ሆስፒታል ሕክምና እየተደረገላቸው መሆኑን የተገኘው መረጃ ይገልጻል። የወያኔ አገዛዝ የብሮድካስት ባለስልጣን የተባለው ተቋም በአገሪቱ ስለሚገኙ መገናኛ ብዙሃን ባስተላለፈው መመሪያ በመልካም መልእክት ሽፋን ወትሮም ተወጥሮ የነበረው ሚዲያ ይበልጥ የሚያፍንና የሚያስፈራራ መልእክት ያስተላለፈ መሆኑ ታውቋል። በህዝቦች መካከል የእርስ በርስ ግጭት የሚያነሳሳ ጦርነት የሚቀሰቅስ ወይም በብሔረሰቦች ላይ ጥላቻ የሚቀሰቅስ የሚያሰራጩ የመገናኛ ተቋም በህግ ይጠየቃል በሚል መመሪያ ሽፋን በህገ መንግስት የተቋቋመውን የመንግስት አስተዳደርም ሆነ የወታደሩን ተቋም ማውገዝም ሆነ መተቸት በህግ ያስጠይቃል የሚል ማስጠንቀቂያ የተለመደውን ወያኔ አፋኝነት በግልጽ ያስረዳል ተብሏል። በዓለም ላይ የሰሊጥ ዋጋ በመቀነሱ ምክንያት በኢትዮጵያ የሚመረተው የሰሊጥ ምርት 9% በሆነ መጠን ያሽቆለቆለ ሲሆን እንዲሁም የሰሊጥ እርሻ ስፋት በ11% መቀነሱን ከወያኔ ማዕከላዊ ስታቲስቲክስ ጽሕፈት ቤት የወጡ መረጃዎች ይጠቁማሉ። ከዚህ በፊት 2200 ዶላር ያወጣ የነበረው አንድ ቶን ሰሊጥ በአሁኑ ወቅት በግማሽ በመቀነስ 1100 ዶላር የገባ መሆኑ ታውቋል። እንደሚታወቀው ወያኔ ከህዝቡ የዘረፈው ሰፊ ወልቃይትና የሁመራ ቦታዎች ሰሊጥ በማምረት የሚታወቁ ሲሆን ብዙዎቹ አምራቾች ምርታቸውን ከሰሊጥ ወደ ገብስ የለወጡ መሆናቸውም ታውቋል። 62 ከመቶ የሚሆነው የሰሊጥ ምርት የምትገዛው ቻይና ስትሆን 13 ከመቶ የሚሆነው ደግሞ ወደ እስራኤል፣ ሌላው ወደ አሜሪካ የሚላክ መሆኑን ተነግሯል። በርካታ የጋምቤላ ተወላጆች መሬታቸውን ተቀምተው እንዲፈናቀሉ ተደርጎ 100 ሺህ ካሬ ሜትር ቦታ ተሰጥቶት የነበረው የህንዱ ኩባንያ ካራቱሪ በኢትዮጵያ ነቅሎ መውጣቱን የገለጸ መሆኑን አፍቃሪ ወያኔው ነው ሪፖርተር ጋዜጣ ዘግቧል። በአበባሻዎችና በሌሎችም መስኮች ተሰማርቶ የነበረው ካራቱሪ ለስራ ማስኬጃ በሚል ከኢትዮጵያ ንግድ ባንክ 75 ሚሊዮን ዶላር እንዲሁም መጠኑ ያልተገለጸ ገንዘብ ከሌሎች ባንኮችና የገንዘብ ተቋሞች መውሰዱ የተረጋገጠ ሲሆን ገንዘቡን ባለመመለሱ ምክንያት ባንኩ መሬቱን የነጠቀው መሆኑ ተዘግቧል። ካሩቱሬ መጀመሪያ ከድሆች መሬት ተነጥቆ የተሰጠው ለወያኔ ባለስልጣኖች ጥቅም ያደረገው በመስጠቱ መሆኑ የሚታወቅ ሲሆን ለመሬቱ ክራይ የከፈለውና ወደ አገር ውስጥ ያስገባቸው እርሻ መሳሪያዎች ዋጋ የባንኮችን ዕዳ ሊሸፍን ስለመቻሉ የተረጋገጠ መረጃ እስካሁን አልተገኘም። ኢዮብ የተባለ ኢትዮጵያዊ ባለፈው ሳምንት ውስጥ በእንግሊዝ አገር ዌልስ ተብሎ በሚጠራው ግዛት ባለችው ስዋንሲ በመትባል ከተማ ሞቶ የተገኘ መሆኑን የቢቢሲ ዜና ምንጭ ዘግቧል። ኢዮብ የፖለቲካ ጥገኝነት ጠይቆ የተከለከለ መሆኑን ሲታወቅ አብሮት የነበረው ጓደኛ መጠጊያ አጥቶ በየመንገዱ ሲንከራተት የቆየ መሆኑን ተናግሯል። ስለአሟሟቱ ሁናቴ ፖሊሶች እያጣሩ ሲሆን እስካሁን በሌላ ሰው የተገደለ ስለመሆኑ የሚጠቁም መረጃ አልተገኘም ተብሏል። የኢትዮጵያ የፖለቲካ እስረኞች አንድነት ኮሚቴ በቅርቡ በኮንጎ የጸጥታ ኃይሎች ወደ 40 የሚጠጉ የብሩንዲ ስደተኞችን መገደልን ጠቅሶ በሰጠው መግለጫ በመላ ዓለም የአፍሪካ ስደተኞች አያያዝ እየተበላሸ በመሄድ ላይ ነው ብሏል። በተለይ በአፍሪካ ሀገሮች ሊቢያ፣ አልጄሪያ፣ ሱዳን፣ ደቡብ አፍሪካ፣ ሶማሊያ፣ ኢትዮጵያና ሌሎችም ስደተኞች በጣም እየተሰቃዩ ግፍም እየተፈጸመባቸው ነው ሲል ተችቷል። የአውሮፓ ሀገሮች በስደተኞች ላይ ፊታቸውን እያዞሩ መሆናቸውን መዘንጋት ተገቢ አይደለም ሲል ኮሚቴውም አሳስቧል። ሊቢያ የግፍና የሞት ሀገር መሆኗ እየታወቀ አሁንም ወደዚች ሀገር የሚሰደዱ ዜጎች ቆም ብለው ሊያስቡበት ይገባል የሚል ምክር እየተለገሰ ባለበት ጊዜ ተጨባጭ ሁኔታውን ማጤን ግዴታም ነው ተብሏል። ማክሰኞ መስከረም 9 ቀን በሜክሲኮ የተከሰተው 7.1 ሃይድ ያለው የመሬት መንቀጥቀጥ ከባድ ጉዳት ያስከተለ መሆኑ ታውቋል። በርካታ ህንጻዎች የፈራረሱ ሲሆን የኤሌክትሪክ አገልግሎት መቋረጡን፣ የተሰበሩ የጋዝ ማስተላለፊያዎች እሳት ያስነሱ መሆናቸውን መረጃዎች ይገልጻሉ። ይህ ዜና እስከተጠናከረበት ጊዜ ድረስ 225 ሰዎች መሞታቸው ተነግሯል። አንድ የመጀመሪያ ደረጃ ትምህርት ቤት ህንጻ በመደርመሱ 32 ህጻናትና 5 ሰዎች የሞቱ መሆናቸውም ተነግሯል። የመሬት መንቀጥቀጡ ማዕከል ከሜክሲኮ ዋና ከተማ ከሜክሲኮ ሲቲ 120 ኪሎ ሜትር ርቆ የተከሰተ ቢሆንም ብዙ ጉዳት የደረሰው በዋና ከተማዋ መሆኑም ታውቋል። የእርዳታ ሰጭ ኃይሎች በተደረመሱት ህንጻዎች ስር የተቀበሩትን ሰዎች ህይወት ለማትረፍ ከፍተኛ ርብርብ በማድረግ ላይ ይገኛሉ። የኬንያ ጠቅላይ ፍርድ ቤት ኬንያን ምርጫን ለምን ውድቅ እንዳደረገው ማብራሪያ ሰጥቷል። ፍርድ ቤቱ ውሳኔ የሰጠው የተቃዋሚ ፓርቲ መሪ ባቀረቡት ክስ መሰረት መሆኑንና የምርጫ ኮሚሽኑ የኮምፒውተር አጠቃቀም እንዳይመረመር በመከልከሉ ምክንያት የወሰደው እርምጃ መሆኑን ገልጿል። የኬንያ የምርጫ ኮሚሽን የተቃዋሚ መሪውን ክስ የኮምፒውተር አጠቃቀሙን በማስመርመር ውድቅ ሊያደርግ ይችል ነበር በማለት ፍርድ ቤቱ ሐሳቡን ከሰጠ በኋላ ይህ ሊደረግ ባለመቻሉ መጭበርበሩን ያመለክታል ብሏል። ከዚህ በተረፈ ምርጫ ኮሚሽኑ ህጉ የሚያዘውን የውጤት ምርመራ መንገድ አልተጠቀመም ብሏል። የፕሬዝዳንቱ ምርጫ ውጤት የተመሰረተው እውነተኛ የምርጫ ፎርሞች ታይተው አለመሆኑም ሌላ ምክንያት ነው ተብሏል። ፍርድ ቤቱ ይህን ማብራሪያ በሚሰጥበት ወቅት የኡሁሩ ኬንያታና የኦዲንጋ ደጋፊዎች ከፍርድ ቤቱ ህንጻ ፊት ለፊት ሰልፍ ያደረጉ ሲሆን በመካከላቸው ግጭት ተፈጥሮ ፖሊሶች አስለቃሽ ጋዝ በመተኮስ ለመለያየት ሞክረዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ይድረስ አው ይድረስ يدرس لتقرأي هزبه يفتع نهزبي تقرأي سلام إباك شو أمرك زنبي أيها تقدرت أنا يدرد سلام سكي تلمي يدرس لتقرأي هزبه كنباچن كورنتا كدم تستاشاچن አጣክ ወሰጣፈ ድረሳቤቱ ታም ትክለለለ የትግራይ ወገናችን ባጥን ትበስጋ በደም ተቀላቀለ ባንድ ቆዳ ልባስ ባንድ ትብት ተቋጥረ በእናት ኢትዮጵያ ማህፀን ተጠንስሰን ባራቱ ማደራው መልፈኞች ተወልደን ምድሯን ያለበስን በንጥረ ነገሯ ደንደመን ያደግን የተመነደግን የውጭ መጪውን ጣሊያን ወራሪውን በቁማር በድብደን ባሏ በማይችል ጠላትን ድነስተን ለዓለም ጥቁር ህዝብ አክብሪ ታሪክ ጽፈን በመጽሐፍ ቅዱስ በቅዱስ ቁርአኑ በደግ ተዘግበን በደርሳን ሊከፈል እምነት ሳይገድበን ለአገር ዘብቁመን ለአንዴም ሳንን ላይ ረሃብ ሲጠልዘን ቸነፈር ሲጠርገን በእምነታችን ጸንተን ጾሞ ክርስቲያኑን ረመዳን እስላሙን በናፍቆት ጠብቀን አብረን ጾመን ፈተን በአንድነት አክብረን ቢኖረን ባይኖረን ብሩተስ ባዝረ ዘመን መለወጫን በጋራ ፈንድከን ይድረስ ለትግራይ ህዝብ መትከል ለውድ ወገናችን ስራችን ልንቀይር አብረን አምልጠን አይዞን ተባብረን ጭቆናን ተጋፍጠን ስንቱን መከራ አልፈን ግፈኛውን ስራት አሽቀንጥረን ጥረን ጨለማውን ገፈን በጭብጨባ ጅበን እልልታን አግኝተን እፎይ ብለን ልናርፍ ሰላም ልንሰነፍስ ድልዳል ልንሰራ ምድሯን ስንዳት የጣሊያን ርዝራ የፋሽስት ርጋፊ ወያኔ ርዝገዳ ሀገር ወገን አስቢ ቋንቋን ተጠቅሞ እምብርት ላይ በቅሎ ይውጠን ጀመረ ልክ እንደ ጽህሎ ይህ እነሆ መተንፈሻ አነስቶ ጠልፎ እያጋደመን በተራ እየተቀባበር ዳግም ጨለመብን አሁንም ቀራቀን ይድረስ ለትግራይ ህዝብ ይፍጣ ለህዝብ ትግራይ በእምነታችን ጸንተን በባህል ታጅበን እሬቻን ለማክበር በተሰባሰብን ውስጥ በበቀለው ፋሽስቱ ወያኔ በጥይት ተገደን ከገደል ተጣለ በአንተ አሸንዳ በዓል ላሎዬ በእኛ እሬቻ ደግሞ እግዚኦ ወዮ ምድር ፈካካ በሰዎች ተጣፉ የእኛን ቀብር ዋጠው ቀን ማታ ሞት ዘንቦ ከዚያ ካንተ ክልል ሲከበር አሸንዳ ጠላው ሲቸለበስ ጠጁ ሲቆረቆር ከዚህ ከእኛ ደግሞ ደማችን ተረድቶ ይላቆጻላፈ ምድሯ ጨለመ የሰማም ቀለመ አንተ ጋር እየበራ እኛ ዘንድ ጨለመ ቆርጠ መጣል ስትችል አንገቱን ቀንጥሰ ተነድፈን አለቅን ባበች ይዘ ሳትቆርጥ በትቶ ቀን ይጠብቅና አንተንም ይነድፋል ወያኔ እኮ ባብለው አቁም ዝምድና ይድረስ ለትግራይ ከንባችን ኮረልታ ከደም ፍሳሻችን አጣቅሶ የተጻፈ ይድረስ አቤቱታ ምትክ ለሌለ ትግራይ ወገናችን ዙሪያ ክብ ያለነው ጎረቤት ሁላ ውስጥ በተራባ ወያኔ ሰው መላ ከሰው ተራ ወጥተን ከእንስሶችን ማንሰን ከስር ግርፋቱ ከሳንጃ ጥይቱ ከምድር ንጎትተው የብረት ሰንሰለቱ ከረሃብ ርዛቱ ከመፈናቀሉ ደግሞም ከስደቱ ከስቃ ሁላ እየጎዳን ያለው ክፉኛ የሚሰማን የአንተው ዝምታ ነው ወገን እኛም ካንተ ላናልፍ አንተም ከኛ ላታልፍ በቀላቂም በቀል ታሪክን አንጻ እኛ እናንተ እንጂ ምድሯ ላይ የምንቆየው እንዳለፈ ፋሽስት ያጅ ነው እናም ከንባችን ኮረልታ ከደም ፍሳሻችን አጣቅቶ የተጻፈ ይድረስ ብሶታችን ምትክ ለሌለው ትግራይ ወገናችን አዎ ይድረስ ለትግራይ ህዝብ ይብዛ ለህዝብ ትግራይ
ክልል የወያኔ ጸረ ኢትዮጵያ ፈንጂ አማኝና ተላላይ የሆኑ ሰዎች ወያኔ ተቋቋመው ኢትዮጵያን ለማጥፋትና በተለይ አማራውን ለመፍጀትም መሆኑን ይዘነጉና ከእባብን ቆላድ እርግብ በመጠበቅ ከወያኔ ውሳኔና እርምጃዎች ቀናና ደግውጤትን በመጠበቅ ይወናበዳሉ። ወያኔ ተመሰረተው በናቅፋ ደደቢት ኢትዮጵያን ለመከፋፈልና ለመበታተን በመሆኑም በቅድሚያ የብሔረሰብን ጥያቄና ለጥቆም የመሬትን ጥያቄ ጥፋትን በሚያስከትል መንገድ ለማስተናገድ ወስኖ ተነስተዋል። የሀገር ጥያቄ የመሬት ጥያቄም ነውና የመብትም የዴሞክራሲም ጥያቄ ነውና ወያኔ በዚህ መስክ ፈንጂውን ቀብሮ ካፈነዳና በማፈንዳትም ላይ ካለ አመታት አልፈዋል። ገና ሲመሰረት የወያኔ መስራቾች አንዳንዶቹ ዛሬ የወያኔ ተጻራኒነን ቢሉም ወያኔያዊ አቋማቸውን አልቀየሩም። የትግራይ መሬትን አስፍተው ወልቃይት ጠገዴና ሌሎች የጎንደር ወሎ ክፍሎችን ትግራይ ብለው ለመሬት ቀምተው ከሱዳን ተዋስነው መጭ ሊሉ ተነሱ። ለሱዳንም የጎንደርን መሬት ሰጥተው የሱዳንን ተስፋፊነት ደግፈው የሱዳንንም ድጋፍ ሊያገኙ ቻሉ። ወያኔ አገዛዙን ለማደራደር ህዝብን መከፋፈል ነበረበትና ክልል የሚለውን አወቃቀርና ክፍፍል አምጥቶ የዘረኛ ከፋፋይ መርዙን ረጨ። አንቀጽ 39 ብሎም ለመጨረሻ ክፍፍልና ትግራይ ትግርኝ እቅዱ መሳካት ድልዳል አመቻቸ። በርካታ ሰዎች ይህን የወያኔ እርምጃ ለህዝብ የሚጠቅም መስሏቸው ባረቁ። ወያኔ አንቀጽ 39ን ለገሰን ሲል ለንጮለታ የለፈፈውንና ወያኔ ከወደቀ አማራ ወደ ስልጣን መጥቶ ይህን መብት ይሰርዝብናል ያለውን ያስታውሳል። አሳዛኝ ሞኝነት መሆኑ ሳይውል ሳያድር ተጋልጧል። ለንጮ በአሶሳ ያካሄደውን የአማራ ፍጅት በበደንኖም ቢደግሞም ወያኔ ኦነግ መብት ያለውን ከልክሎ አሳዶታል። አንቀጽ 39 የወጣው ለይስሙላና ለወያኔ ብቻ መሆኑን ያልተረዱ ተጎዱ፣ ኪሳራንም ተከናነቡ። የህዝብን የራስ አስተዳደር መብትንም አከብራለሁ በሚል በዘፈቀደ በብሔረሰብ ደረጃ ክልል ብሎ ሲከፋፍል የደገፉትም ወያኔ ለማንም የአስተዳደርን መብት እንደማይሰጥ ጥቂት ተለጣፊዎችን ብቻ እንደሚጋልብ የክልል አስተዳደር የሚባለውንም በእጁ እንደሚያስገባ ገልጾ ነ ወያኔ ወንበዴና ዘራፊነቱን ወደ አቋምና ፖለቲካው መስክ ይስፋፋል። ያባ መድበለ ፓርቲ ያለው ቃሉን ቀምቶ መፈክሩን ሰርቆ ነው መርሁን የተቀበልኩ ዴሞክራሲያዊ ነኝ ብሎ የአንድ ፓርቲ ስርዓት ሊያቆም ተነሳ። ዛሬ በኢትዮጵያ መድበለ ፓርቲ ስርዓት አለ ብሎ የሚከራከር ከንቀልፉ ንቃ መባል የሚገባው ነው። የፌደራል ስርዓት የተባለውንም ይዘት አሳጥቶ ክልል መሰረቱ በሚል በጎሳ ደረጃ የተዋቀረ ክልል መሰረተ። ፌደራል የተባለው ሰፍኖ የነበረውን ማዕከላዊነት ለውጦ የፌደራል አስተዳደር ለመመስረት እንጂ ህዝብን በጎጥ ለመከፋፈልና ለማናገስ አለመሆኑ ግልጽ ነበር። የወያኔ የጎሳ ብሔረሰብ ፌደራል አወቃቀር ለኢትዮጵያ በሁሉም መስክ ጠንቅ መሆኑን ለመረዳት ለነ ሊንጮ እስከዛሬ ከበደ እንጂ ለህዝብ ግልጽ ከሆነ አመታት አልፈዋል። ለዴሞክራሲና ለእድገት የሚሆን አወቃቀር በቅድሚያ በህዝበ ውሳኔ የሚቆም እንጂ አንድ ያውም ውሁድ ፓርቲ በዘፈቀደ እንዳመቸው የሚያቆመው አይደለም። ወያኔ ለክልል አንድ ቀዳሚነትንም መሬትንም ከመስጠት አልፎ የህዝብን መብት ሊያስከብርና ራስ አስተዳደርን አጎልብቶ ኢትዮጵያን ሊያጠናክር አልነበረም። አወቃቀር አንድነትን የሚያጠናክር እንጂ የሚከፋፍል መሆን አይችልም። የወያኔ ክልል መዋቅር ግን ለህዝብ ሳይበጅ ለጥቂቶች ጠቅሞ ህዝብን በመሬት ደረጃም ከፋፍሎ ሲያናክስ ቆይቷል። የጎንደር ወሎ መሬት በኢልባቦርም እንዲሁ ምስራቅ ኢትዮጵያ በገሬና ቦረና መሃል ወዘተ የማያባራ የመሬት መቀማማትና ንትርክን አስከትሎ እነሆ በአሁኑ ጊዜ በልዩ ኃይል እየተመታ ያለው ህዝብ ምስክር ሆኗል። አወቃቀር ለህዝብ ኢኮኖሚያዊ ትስስርና እድገት መጥቀም ሲገባው ወያኔ የዘረጋው ግን ክልልን በክልል የሚያናክስ ፌደራል የተባለውን ማዕከላዊ መዋቅር የሚያፈዝና ከጥቅም ውጭ የሚያደርግ ሆኗል። ወያኔ ከአረቦችና ቻይናዎች አብሮ ኢኮኖሚውን በብቸኛ ቁጥጥር በእጁ አስገብቶ በንግድና ኢኮኖሚው መስክ ትብብር እንደ አገር ጠፍቶ ክፍፍልና ጠባብ ፉክክር ሰፍኖ ይገኛል። የአገር ባለሀብቶችም ተረግጠው ለመሆኑ ማን ትግሬ ያልሆነ በትግራይ ይንቀሳቀሳል? የትግራይ ገዢ መደብ አገሪቷን በሙስናና ጨፍን ዝርፊያ እያዳከማት ይገኛል። የኢኮኖሚ እድገት የሚባለው የወያኔ ልብ ወለድ መሆኑን ህዝብ ካወቀው አመታት አልፈዋል። ወያኔ ክልልን እንደ ፈንጂ በኢትዮጵያ ላይ ቀብሮ ባስፈለገው እያፈነዳ ህዝብ አብሮ እንዳያምጽበት ለማድረግ እየተጠቀመበት ነው። በክልሉ አዛዥ ናዛዥ የሆነ ህዝብ የለም ወያኔ ራሱ ብቻ እንጂ። እነ ገዱ አባዱላ ወዘተ የወያኔ ጭምብል ናቸው እንጂ ህዝብን የሚወክሉ አለመሆናቸው የታወቀ ነው። ይውጣላችሁ ብሎ ወያኔ በእብሪት ኤርትራዊውን በረከትን በአማራ ላይ አዛዥና ናዛዥ አድርጎ ሾሞታል ነበር። ዴሞክራሲያዊት ኢትዮጵያ መዋቅሯን ስትወስን በጥናትና ምርምር መሰረት ህዝብን አማክራ የህዝብን ሉዓላዊነት ማክበራ የአገሪቷን አንድነትና ኢኮኖሚያዊ እድገት በሚያረጋግጥ መንገድ መሆኑ አያጠራጥርም። አለበለዚያ ራስን ማስተዳደር የሚለው ለግንጠላና ለስልጣን ሽሚያ ለቀውስና ግጭት የሚዳርግ ይሆናል። እያየነው ያለነው ሁኔታ ትምህርታዊ ሊሆን ከስሜታዊ ድምዳሜ የሚርቅ ሊሆን ይገባዋል። ወጣም ወረደም ግን አወቃቀር ህዝብን በሃይማኖትም ሆነ በብሔረሰብ የሚከፋፍል መሆን እንደሌለበት ግልጽ መሆን አለበት። ይህን በተመለከተም የማያዋጣን በወያኔ ተሞክሮ የከሸፈና ኢትዮጵያን የጎዳን መንገድ ተቃዋሚዎች እንዳይዙ ማሳሰብ እንወዳለን። የብሔረሰብና የህዝብ እኩልነት የሚከበረው በግንጠላ ሳይሆን በዴሞክራሲና የህዝብ መብትና ፍትሃዊ አስተዳደርን በማስፈን ብቻ ነው። አሊያማ ውሃ ቢወቅጡት እንቦጭ ይሆንና ለባለጌ ገድሉ ውርደቱ ያሰኝብናል። የግንጠላን መክሸፍ ደቡብ ሱዳን ማለት ብቻ ሳይሆን ኤርትራን ብንል በቂ ይሆናል። በዴሞክራሲና እኩልነት መሰረት አንድ ኢትዮጵያን በጋራ ለማቆም ከተነሳን አወቃቀር የሚያነታርክ አይሆንም። የክልል አወቃቀር ህዝብን ከፋፈለ አገርን ጎዳ እንጂ አልጠቀመም። ወያኔ ክልል ያለውን የሚያከብርና ጥቅሙ በልካለውም ከሌላውም ሁሉ መሬትም ነዋይም እንደሚዘርፍ ጎንደር፣ አምቦ፣ ወሎ ወዘተ ብለን ያየነው የኖርነውም ምጸት ነው። አንቀጽ 39ም የወያኔን ትግራይ ትግርኝ እቅድ ሊታጅብ የተከተበች ናት። ትግራይ እስክትለማ ብቻ ሳይሆን ወያኔ ጠግቦ እስኪፈነዳ ኢትዮጵያ ትድማ ነው የወያኔ ቋሚ መፈክር። 26 ዓመታት ሙሉ እንዳየነው ደግሞ የወያኔ ቀፈት ከቶም በቃኝ ጠገብኩ የሚል አይደለም። ወያኔ እምብርትም የለውም ማለት ይቻላል። ወያኔን ለመተካት ዴሞክራሲያዊ ሽግግርን እንፈልጋለን የሚሉት ኃይሎች ሁሉ የወያኔን ተንኮልና ጎጂ እርምጃዎች እንዳያድሱ ከፍተኛ ጥንቃቄ ማድረግ ይጠበቅባቸዋል። ግንጠላ ሳይሆን የኢትዮጵያን ዴሞክራሲያዊ አንድነት የሚሹ ኃይሎች በጥሞና ተወያይተው ለአገር የሚበጅ ፖለቲካዊና ኢኮኖሚያዊ አወቃቀርና መርህን ሊይዙ እንደሚችሉ ጥርጥር የለውም። ክልልና ግንጠላ ቢጠቅም ኖሮማ ከሰባት ያላነሱ ብሔረሰቦች ያላት ኤርትራ ሻቢያ ማለትም የወያኔ ፈጣሪና አራማጅ ነፃ ወጣው ሲል ክልልን ባቆመ ነበር። ዴሞክራሲም አያዋጣም ያለው ሻቢያ እንኳ በክልል ሽንሸና ጎጂ መሆኑን አላጣውም ማለት እንችላለን። ለማንኛውም ነፃነት ወይም ባርነት ባይሆኑ በርሱ የነጎደው ሻቢያ የሚደርስበት ጉዳትና ቀውስ የሚያሳስበን አይደለምና ኢትዮጵያን ከጥፋት ለማዳን ግን የወያኔን ከፋፋይ ሂደት አጥብቀን መቃወማችን ግዴታችን ነው። ትግላችን አገር አድን ነውና አይሆንም ስንል ሆኖ ያልጠበቅነው መጥቶብን ባጅቶብን ወያኔ ወደ 27ኛው የግፍ አገዛዝ ዓመቱ እየደረሰ ነው። በዚህ አሰቃቂና ጎጂ ሂደትም የወያኔ አገዛዝና የያዛቸው አቋሞች ሁሉ በሁሉም መስክና በየፈርጁ ውድቅና ጸረ ኢትዮጵያ መሆናቸውን አይተናል። ይህን የሚክዱ ወያኔና ጭፍሮቹ ብቻ ናቸው። ይህን የገለማና ውድቅ የሆነ የወያኔ ምርጫ ልናስወግደውና ሙሉ በሙሉ ልንቀይረው እንጂ እድሜ ልንሰጠው ከቶም አይገባም አይጠበቅም። ለዴሞክራሲያዊት አንድ ኢትዮጵያ በጋራ እንታገል። ሁሉም የፖለቲካ እስረኞች ይፈቱ። ድል ለኢትዮጵያ ሕዝብ ትግል። Yeah,
ሰው ፍጹም ነህ ሰው ከሰው መሐከር
ያኔ የወድማታል እንጂ ኢትዮጵያ አፈርስም ሁኔታው እንደዚህ ከቀጠለና ከቁጥጥር ውጪ ከሆነ ኢሃዲድም እንደ ድርጅት አይቀጥልም ኢትዮጵያ ተፈርሳለች የሚለው የሰሞኑ የናባይ ጻሃይ ጩኸት ስንሰማ ወያኔዎች ምን ያህል ባዶና ግብዝ መሆናቸውን ነው የሚነግረን በሌላ በኩል ደግሞ አያት ቅድማያቶቻችንና ያ ትውልድ የተሰውላት ኢትዮጵያ ምን ያህል ጠንካራና ህያው መሆኗን ይነግረናል ማለት ነው ኮዴባ ሰወያኔ ኢትዮጵያን ይዞ ሊያሸልፍ ሲያምረው የኢትዮጵያ ህዝብ ደግሞ ሲያምርህ ይቅር እንጂ በኢትዮጵያ ላይ ያሰብከውና ያለምከው ነገር ሁሉ ባክኖ መቅረቱ አይቀሬ ነው እያሉ ትግሉን ቀጥሏል። ይህን ስናይ እና ታሪካችንን ስንመረምር የሀገራችንና የህዝባችን ጣፋንታ የሚለካው ጠላቶቻችን በሚያመጡት ስንክሳር ሳይሆን በየጊዜው በሚፈጠሩ የሀገራችን የቁርጥ ቀን ልጆች መሆኑን ነው። ታዲያ ዛሬ ላይ ቆመን የትግሉ ነው ህይወቴን እየዘመሩ ላመኑበት ዓላማ ለተሰውለትና ለተነሱለት ህዝብ ራሳቸውን ቤዛ አድርገው ላለፈው ትውልድ የኢትዮጵያ ሰማዕታት ሁሉ ልዩና ዘመን የማይሽረው ክብር አለን። ሰንደቃቸውን አንስተን ያልተቋጨውን ህዝባዊና ብሔራዊ ግዳጃችንን ለመወጣትም ቃል እንገባለን። የሰውትም ለታላቁ አገራቸውና ህዝባቸው እንጂ እንደዛሬው በጓሮ ፖለቲካ ተለክተው እንደምንጫጩት ኮከበ ነጠላና አቅመ ደሃ ክልልን ለማቋቋም አልነበረም ሊሆንም አይችልም። በጠባቦችና ባስገንጠዎች ቅርስ መቃብር ላይም ሐውልታቸው ተሰርቶ ጎን ለጎን ከአባትና አያት አርበኞቻችን ጋር በአገር አቀፍ ደረጃ የክብር ቦታቸውን ያገኙ ዘንድ ትግላችንን ቀጥለናል። ዛሬ የናባይ ጸሐዬ ያዙኝ ልቀቁኝ የስብሰባ ጋጋታ ኢትዮጵያን ለማፍረስ የወጠኑት የጎሳ ፖለቲካ ባጭር መቀጨቱን በግልጽ የሚያሳይ ክስተት ነው ማለት ነው። አባቶቻችንም ሆኑ ያ ወርቃማ ትውልድ በተለይም ደግሞ በኢሃፓ ጥላ ስር ተሰባስቦ የተዋጋው ክፍል ለአንድ ሰንደቅ ዓላማ ለአንድ ህዝብና ለአንድ አገር ተዋጉ እንጂ እንደ ወያኔ ሻቢያና መሰሎቹ ለጎጣ አልነበረም ሊሆንም አይችልም። ዛሬም እንደ ትናንትናው እሳት ለብሶ እሳት ጎርሶ ባጭር ታጥቆ ከወያኔ ጋር እየተፋለመ ያለው ወጣት እየደገመ ያለው የአያቶቹንና የዚያን ትውልድ ዓላማ መሆኑ መታወቅ አለበት። ሰሞኑን እየሰማን ያለነው ጩኸትም ሆነ እናባይ ጸሐዬ እያስተጋቡ ያሉት ያለቀልን ጩኸት ጥሪ የሌላ ሳይሆን በቀጣይነት እየተፋፋመ ያለው ብሔራዊ ትግል ውጤት መሆኑ መታወቅ አለበት። ዛሬም እንደ ትናንትናው የአባት አርበኞቻችንን ፈለግ ተከትሎ ወኔውን ሰንቆ ፋኖ ተሰማራ በሚል መሪ ቃል የተሰማራው የያ ትውልድ ቃል ኪዳኑን እንደገና በማደስ ትግሉን መቀጠሉን ነው የሚያሳየው። አዲሱ ትውልድም ነጻነቱን ለማስከበር ባጭር ታጥቆ ወኔውን ሰንቆ ያን ትውልድ ተቀላቅሎ ትግሉን በወያኔ ላይ በማጧጧፍ ላይ መገኘቱን ነው የሚያሳየው ማለት ነው። የአባይ ጸሐዬና ግብረአበሮቹ ጩኸት በአሁኑ ጊዜ ለተነሳው ህዝባዊ አመጽ በወያኔ ጥርስ የገቡትን ግን ደግሞ ላለው ህዝባዊ አመጽ መነሳትና መቀጠል ተጠያቂ ናቸው በሚል ፈሊጥ በኃላፊነት ተጠያቂ አድርገው ሊያስወግዷቸው የሚፈልጉ ግለሰቦች እንዳሉ መገመት አያዳግትም። የችግራችሁ ምንጭ እነርሱ ነበሩ በሚል ህዝብን ለመሸንገል የሚያደርጉት ከንቱ ሙከራ መሆኑን ማወቅ ያቃታቸው ራሳቸው ወያኔዎች እንጂ ሰፊው የኢትዮጵያ ህዝብ ሊሆን አይችልም። ያ ትውልድ ላለፉት 10 አመታት እየታገለ ያለው ለራሱ ጥቅምና ዝና ሳይሆን ለሰፊው የኢትዮጵያ ህዝብ ነጻነት፣ እኩልነትና አንድነት ነው። ታሪካዊ ተልእኮውንም ለአዲሱ ትውልድ ለማረካከብ ጭምር ነው። እናም አዲሱ ትውልድ ጠላትን መክተውና ተዋግተው ስማቸውን በደም ተጻፉት ሁሉ ተከታታይ ትውልዶች የሚማረው መብቱን፣ ነጻነቱንና ኢትዮጵያዊነቱን ለማስከበር ወፍ ዘራሹን ወያኔን በሚገባው ቋንቋ ማናገር ሲችል ብቻ መሆኑን ማወቅ አለበት ማለት ነው። ያ ትውልድ በተለይም ደግሞ በኢሃፓ ጥላ ስር ተሰባስቦ የታገለው ክፍል የአገሩን ጣፋንታ በጋራ ለመወሰን እንደቀደም ታባቶቹ ሁሉ ጎሳ፣ ሃይማኖትና ጾታ ሳይለየው በጋራ የሰራ ትውልድ ነው። ከሁሉም አስቀድሞ አዲሱ ትውልድ ማድረግ ያለበት አንደኛ እንደቀደምቶቹ ትውልድ በዘር በሃይማኖት ሳንለያይ በወያኔ ላይ የተባበረ ክንዱን ማሳረፍ፣ ሁለተኛ ወያኔንም በተለይም በጣት የሚቆጠሩትን የወያኔን አመራር አባላት ከሰፊው የትግራይ ህዝብ ከበርካታው ተራ አባላቱ ከመከላከያ ኃይሉ ከፖሊስ ሰራዊቱ ከጸጥታ ኃይሉና ተለጣፊ ድርጅቶች ሁሉ በስልት መነጠል መንታት፣ ሶስተኛው ከአባት አርበኞቻችን ቀጥሎ ያ ትውልድ የሰራውን ታሪክም በትግሉ እየዘከረ አገራችን ኢትዮጵያን መታደግ ሲሆን የመጨረሻው ግቡ ደግሞ የኢትዮጵያን አንድነትና ሉዓላዊነት ማስከበርና ዲሞክራሲያዊ ብሔራዊ መንግስት ማቋቋም ብሎም እኛ ከወደቅን ኢትዮጵያ ትፈርሳለች የሚለውን የናባይ ጸሐዬን ከንቱ ጩኸት በታሪክ ፊት ባዶ ማድረግ ነው። በአሁኑ የሀገራችን ተጨባጭ ሁኔታ ወያኔ ከሰፊው የኢትዮጵያ ህዝብ የተነጠለ መሆኑ በራስ ውስጥ መከፋፈሉ በሙስና መጨመላለቁ በበርካታ በውጭ ሀገር በሚኖረው ኢትዮጵያውያን መጠላቱ ባመጣው የዘር ፖለቲካ ራሱ መጠለፉ ሁሉ ሀቅ ነው። በርካታ የወያኔ ቢዝነሶች፣ ሸቀጦች፣ የመመላለሻ አውቶቡሶች፣ ታክሲዎች፣ ሆቴሎች፣ ምግብና መጠጥ ቤቶች ወዘተ ሁሉ በህዝብ ዘንድ በአይነ ቁራኛ እየተጠበቁ መሆናቸው የወያኔዎችን መውደቅ እየተጠባበቀ የሚገኘው ፌደራል ፖሊስ ነገ ወያኔ ወርክ ሲበሰው የሰከረ አሳ አመለጠ ለማለት የተዘጋጀ መሆኑ በኑሮ ውድነት እየተሰቃየ ያለው ህዝብም ለመጨረሻ የአመጽ ደውል እየተጠባበቀ ያለ መሆኑ እነኚህንና የመሳሰሉትን የጠላት ስስ ብልቶች ለይቶ ማወቅና ቀውሱን ማባባስና ወያኔን እርቃነ ስጋውን ማስቀረት ለነገ የማይተው ታሪካዊ ግዴታ ነው። አሁንም እንደቀደምቶቹ ትውልዶች አዲሱ ትውልድ ከቀባ ብሔርተኝነትና ስንክተኝነት አመለካከት ራሱን እያጸዳ በወርድ በስፋት በቅርጽና ይዘቱ ሰፊና ኢትዮጵያዊ ሆኖ መቀጠል አለበት። በጎሳና በቋንቋ ርዕዮተ ዓለም ከሰከሩት የጎሳ ጭቃሽሞችና በትዕቢትና ጥላቻ ከተሞሉ ትንክተኞች በሽታ ሁሉ በትግል ራሱን ያጸዳና ብሔራዊ ጀግንነትን በተግባር ማሳየት ዛሬ ውስብስብ እየሆነ ለመጣው የኢትዮጵያ ችግር ሁሉ ተጠያቂዎቹ ደርግ ቀባ ብሔርተኞች፣ ትንክተኞችና ተገንጣዮች ሲሆኑ በዋናነት ግን በሁለቱም አገዛዞች ውስጥ አጀንዳና ፖሊሲ በመቅረጽ ያገለገሉና እያገለገሉ ያሉት አድርባይ መሆራን ሁሉ መነጠልና ጥግ ማስያዝ አንዱና ዋናው ስልት መሆኑንም ማወቅ የግድ ነው። አሁንም ሀገራችን ኢትዮጵያ ከገባችበት ችግር ልትወጣና ሁለንተናዊ መፍትሄ አግኝታ የጋራ ቤታችን ሆና ልትቀጥል የምትችለው የተጣማጅ አርበኞች አባቶቻችንና የዚያ ታላቅ ባለራዕይ ትውልድ የጀመረው ጉዞ በድል ሲጠናቀቅ ብቻ ነው። በውይይትና በመቻቻል መፍታት ያለበት ልዩነት ካለም ልዩነቱ ከአገር አንድነት፣ ብሔራዊ ጥቅምና ፍላጎት ብሎም ከህዝቡ አንድነትና ሉዓላዊነት በመለስ ባሉት ቅራኔዎች ዙሪያ መሆን አለበት ማለት ነው። ያለ ጥርጥር ወጣቱም እሳት ለብሶ እሳት ጎርሶ በተነሳ ማግስት ወያኔዎችና ተባባሪዎቻቸው የውሃ ሽታ መሆናቸው አይቀሬ ነው። አው አሁንም ወጣቱ እንደቀደም ዳርበኛ አባቶቹ አያትና ቅድማያቶቹ ሁሉ ለነጻነቱና ብሔራዊ አንድነቱ ሲል ራሱን መስዋዕት አድርጎ ምሽግ ተራምዶ በሞት ጥላ ስር ተጋርዶ ገድልን ሰርቶ አደርባዮችንና ባንዳ ካድሬዎችን ማሳፈር የሚችልበት ቀን ሩቅ አይደለም። አዲሱ ትውልድ አሁንም ትግሉን ላለፉት 40 አመታት ካስቀጠለው ትውልድ ጋር በመሆን ህዝቡን መቀስቀስ፣ ማንቃት፣ ማደራጀትና ማስታጠቅ ብሎም ትግሉን በግንባር ቀደምትነት ለመምራት መዘጋጀትና ታሪካዊ ግዴታውን ለመወጣት ዝግጁ መሆን አለበት። ቀጥሎም ቅጥረኛና አድርባይ ምሁራንን ወፍዘራሽ ካድሬዎችንና ሰላዮቻቸውን ሁሉ ከህዝብ መነጠልና ወያኔን ደመተል በማድረግ ፍቱን የትግል ዘዴ መሆኑን መገንዘብና መተግበር አለበት። ከወያኔ አቅጣጫ የሚመጡ አዘናጊና አፍራሽ ፕሮፓጋንዳና ቅስቀሳዎችንም በተጨባጭ እያፈሸፈ ወያኔ በድን ቆሙን ማስቀረት ይቻላል። ጎርፍ ሲወስድ እያሳሳቀ ነው እንዲሉ ዛሬ ወያኔዎች እነከሌን ያዝን እነንቶኒን ማረክን በሚል ሲቃ ተውጠው ቢቃሹም ዋናው ትግል ግን ውስጡን እየጋመ የቀጠለው ህዝባዊ ትግል መሆኑን ወጣቱ ማመንና ማፋፋም አለበት ማለት ነው። ይህ በዚያ ትውልድ ፈርጦች መሪነት በወጣቱ አጋርነትና በሰፊው ህዝብ ተባባሪነት ግፊት ለወያኔ የእግር እሳት ሆኖ የቀጠለው ብሔራዊ ትግል የመጨረሻ ግቡ ወያኔና ስርዓቱን መንግሎ መጣል ነው። በዚህም ለማፈን ሲሞክሩ በዚያ እየፈነዳና እየተቀጣጠለ የቀጠለው ህዝባዊ ማዕበልም ወያኔዎችንና ግብረአበሮቹን በቁማቸው ለብልቦ እስከሚጨርሳቸው ድረስ ብዙ ህይወት ሊያጠፉ የሚችሉ መሆናቸውን ማወቅና መቀበል ይኖርብናል ማለት ነው። ህልም ተፈርቶ ሳይተኛ አይታደርምና ነጻነትን ፈልጎ መስዋዕትነትን መሸሽ ደግሞ ከቶ የሚታሰብ ሊሆን አይችልም። ዛሬም እንደገና ወጣቱ አፍላ ጉልበቱን ለጋ ህይወቱን ለእናት ሀገሩ ለነጻነቱ ለህዝባዊ አንድነትና ሉዓላዊነት ሲል መስዋዕትነትን መክፈሉ ታሪካዊና ብሔራዊ ግዴታው መሆኑን መቀበል አለበት። ወያኔ ይፈርሳታል እንጂ ኢትዮጵያ አትፈርስም። አያውቁንም ለካ አያውቁንም አያ
ሰማዩ ጥርት ሲል ፀሐይ ሲፈነጥቅ አይንን መጋረዱ ህልም አያሳልምም። የኢትዮጵያ ህዝብ ጥያቄ የአንድነት ጥያቄ ከሆነ ውሏትሯል። የሀገር ህልውና ጥያቄ ከሆነ ሰንብቷል። የነጻነት ጥያቄ፣ የማንነት ጥያቄ፣ የመብት ጥያቄ ከሆነ አመታት አስቆጥሯል። ጥያቄው የፖለቲካ ጥያቄ ቢሆንም ዲሞክራሲያዊ ድልዳል አልተበጀለትም። ይህ ዲሞክራሲያዊ መድረክ እንዳይፈጠር የሚፈልጉም አልጠፉ። ማውቅ የሚገባቸውን ከማይገባቸው ጋር ያጣረሱ ግራ ተጋብተዋል። እናም ከህዝብ መሸሸግን ምስጢር አድርጎ መያዝን ከመላ ከዘዴ ይቆጥሩታል። አንዱን ኢ-ዲሞክራሲያዊ ኃይል አስወግዶ ሌላኛውን ኢ-ዲሞክራሲያዊ ኃይል መተካት የኢትዮጵያ ህዝብ ፍላጎት አለመሆኑን ማውቅ ተስኗቸዋል። ወያኔ ኢህአዴግ አዲስ አበባ በገባበት በአንድ አመት እንኳን ሳይሆን ህዝብ የሊከሰት እንደሚችል አውቆ እንዲህ ያለ ይጽፍ ነበር። የዘመነ መሳፍንት ህመም የሆነው የቀበሌ ድሁርነት መንፈስ ገና ከውስጣችን ተነቅሎ አልወጣም። በዚህኛው ክፍለ ዘመን ውስጥ ለኢምፔሪያሊስቶች ማለትም በመሳሪያነት ሲጠቀሙበት የምናውቀው የዛሬውን ሻቢያ ወያኔ ኦነግ መልክ ሊይዝ ይችላል። በተግባርም የኢምፔሪያሊስቶች መሳሪያ ደቀ መዝሙር መሆኑን ያረጋግጣል። የህዝብ ፍላጎት ድርጅቶችም ሁሉንም ያካተተ የሽግግር መንግስት መስርተው ህዝባዊ ለሆነ በህዝብ ለተመረጠ መንግስት ስፍራቸውን መልቀቅ እንጂ ከአምባገነን አገዛዝ ጋር ተደራድረው ስልጣን በመጋራት መከራውን እንዲያራዝሙበት አይፈልግም። ታዲያ ይህን ለመፍጠር በሚደረገው ትግል በጽናት መቆም ሲገባ በአማላጅና በሽማግሌ ድርድር ውስጥ ለመግባት ሲባዝኑ የሚስተዋሉ ድርጅቶች አልጠፉም። አንዳንድ ድርጅቶች የትግሉን ጎዳና አለመምረጣቸው ምናልባት በውጭ ኃይላት በሚደርስባቸው ጫና ሊሆን እንደሚችል መገመት ይቻላል። በተለይም በኦሮሚኛ ቋንቋ ተናጋሪ ወገኖቻችን ስም የተደራጁ ድርጅቶች እርስ በርሳቸው ሳይስማሙ መግለጫዎችን በማሽጎድጎድ የህዝብ ውክልና እንዳላቸው ሁሉ በኦሮሞ ኢትዮጵያዊ ስም ሲምሉና ሲገዘቱ ለድርድር ሲባዝኑ ይስተዋላሉ። በእነዚህም ጎጠኛ ድርጅቶች አማካኝነት ተባብሮ ለአንዲት አገር መታገል በቀጠሮ የተያዘ ፋይል ሆኗል። በዚህ ምክንያት ህብረት እንዲኮሰምን ትግል እንዲጓተት ምክንያት እየሆኑ ይገኛሉ። አብዛኞቹ ከኢትዮጵያ ጋር ጠብ አላቸው። እየተጫወቱ ያሉት አፋዊ ፖለቲካ ከወያኔ ትግራይ ትግሪን ቅዠት የተለየ አይደለም። ከኢትዮጵያ ተገንጥላ ለምትመሰረት ታላቋ ኦሮሚያ አፈቀላጤ እንሁን ነው የሚሉት። ይህ የፖለቲካ ጨዋታቸው ሀገር ወዳዱን ዜጋ በጥርጣሬ እንዲያይ አድርጎታል። ተሸፋፍኖ ቢዶሉቱ ገላልጦ የሚያይ ህዝብ እስካለ ድረስ ትርፉ መታፈን እንጂ መደበቅም ንጹህ አየር መተንፈስም እንዳልሆነ መገንዘብ ያሻል። በሸር በተንኮል የትም መድረስ አይቻልም። በእነዚህ ድርጅቶች አዲስ ታክቲክ ተብሎ የተያዘው እኛ ኢትዮጵያዊ አይደለንም ይሉት የነበረው መፈክር ቢያንስ በአደባባይ መነገሩ ቀርቶ ኢትዮጵያዊ ነን ግን የራሳችን አርማ የራሳችን ሀገር አለን የሚል አታሞ ሲደልቁ ይስተዋላሉ። በዚህ በኩል ለውታየ እያሉ የሚያረጉላቸው ኢትዮጵያዊ ድርጅቶችም ነገሩ የለበጣ መሆኑ ጠፍቷቸው ሳይሆን እከክልኝ ልከክልህ በሚል የተጃጃለ ስሌት ውስጥ በመግባታቸው ነው። ኢትዮጵያዊ እሴቶቹን ለሚያረካክስ ማንኛውም ኃይል ሊዋዛ አይችልም። ተመክሮ የሚያሳየው ያንን ነውና፣ ለምሳሌ የኢትዮጵያ ህዝብ በብሔረሰብ በቋንቋ ሳይለያይ በአንድነት ተጋድሎ የነጻነት ምልክት ብሎ የያዘውን የጋራ ድል ባለቤት የሆነበትን አረንጓዴ ቢጫ ቀይ ሰንደቅ ዓላማ ማጣጣል፣ በዚህም ላይ መዝመት፣ ኢትዮጵያ እንደ ሀገር እንዳትቆይ መመኘት የኢትዮጵያ ወዳጅ ሊያሰኝ አይችልም። ውስጥ ውስጡን ለመገንጠል እየተንቀሳቀሱ ላይ ላዩን ኢትዮጵያዊ ነን እያሉ መማል መገዘት የሚያሳየው የራስን ተላላልነት እንጂ የሌላውን ነፈዝ መሆን ወይም መጃጃል አይደለም። በኢትዮጵያ ላይ ድብቅ ጥላቻን አዝሎ የኢትዮጵያውያንን ድጋፍ መፈለግ ጊዜው ያለፈበት ታክቲክ መሆኑ ማወቅ ብልህነት ነው። የኢትዮጵያን ሰንደቅ ዓላማ በሌላ ምልክት ለመለወጥ መሞከር ለወያኔም አላዋጣ። የኦሮሞ ህዝብ ከኢትዮጵያ ተገንጥሎ የራሱን መንግስት ይመሰርታል ማለት የኦሮሞን ኢትዮጵያዊነት መካድ ነው። የኦሮሞ ህዝብ ለኢትዮጵያዊነቱ አልታገለም፣ አልደማም፣ አልቆሰለም፣ አልሞተም ብሎ እንደማለት ነው። የኦሮሞ ህዝብ ከሌላው ማህበረሰብ ጋር ተዋልዶ ተዛምዶ በፍቅር የኖረበትን ዘመን ማውገዝ ነው። እነ ይልማ ዴሬሳን፣ አብዲሳ አጋም፣ እነ ሎሬት ጸጋይ ገብረ መድንን ወዘተ የክብር ቦታ ማሳጣት ነው። የኢትዮጵያ ህዝብ በባህሉ የተካለሰ፣ በቋንቋው የተደባለቀ፣ በአንድ ሳይኮሎጂ የተሳሰረ መሆኑን አለመቀበል ነው። ስለዚህም እንዲህ አይነቱ አስተሳሰብ መሰረት የሌለው ከመሆኑም ሌላ ለኢትዮጵያና ለህዝቧ በጎ ሐሳብ ነው ማለት አይቻልም። ኢትዮጵያዊነት በአፍ ብቻ የሚያወሩት ባዶ ቃል አይደለም፣ በተግባርም የሚፈተን እንደሆነ ህዝቡ ደጋግሞ አስመስክሯል። ጠባብ ጎጠኞች ከዚህ አይነቱ አፍራሽ ተግባር ቢቆጠቡ ይጠቅማል። የህዝብ ጥያቄ ዲሞክራሲያዊ አስተዳደርን እንዴት እንፍጠር የሚል እንጂ በሆነ ባልሆነው ሰበብ እየፈለጉ ልክ እንደ ወያኔ በቋንቋ ሳቦ መከፋፈልን ማራገብ አይደለም። ህዝብና ወያኔ ተራራቁት ኢትዮጵያና እምነቶችን ኢትዮጵያና ማንነትን ለማጥፋት አለሙ በተነሳበት ፖሊሲው ምክንያት ነው። ወጣቱ መስዋዕት እየከፈለበት ያለው ይህንን በመጥላት ነው፣ በወያኔ ድርጊት በመናደድ ነው። ወጣቱ አንድነቱን ለማጠንከር እንጂ በዘር ገመድ ተስቦ ቂም በቀል ለመፍጠር ወይም በቂም በቀል ተመስርቶ እርስ በርስ ለመናቆር አለመሆኑን በቅርብ ጊዜው የተቃውሞ የአዳማ፣ የጎንደር፣ የጎጃም ወጣቶች በአንድነት አረጋግጠውታል። ኢትዮጵያዊ ዜጋ ሁሉ የአንድነትን ጥያቄ ለማደብዘዝ የሚደረግ ደባን በዝምታ አይመለከተውም። ሰንደቅ ዓላማን ማክበር የትግሉ አንዱ ክፍል መሆኑን፣ ወያኔን ከነዝባዝንኬው ለማስወገድ መሰረታዊ ምክንያት መሆኑን መቀበል የግድ ይላል። ህዝቡና ወጣቱ በውጭም በግቢም አንድነቱን ለማስከበር ሰንደቅ ዓላማውን ከፍ አድርጎ ይዞ በሚፋለምበት ወቅት ከፋፋ የሆነ ፕሮፓጋንዳ ማካሄድ ወይም ኢትዮጵያዊ ነኝ በሚል ጭምብል ስር ተከልሎ በታኝ የሆነ ድርጊትን መፈጸም ከህዝብ ወዳጅነት አያስቆጥርም። ለወደቀና ለከሸፈ ጠባብ ብሔርተኝነት ህዝብን ለማሰለፍ መጣር ህዝብን ስቃይ ውስጥ የጣለ ሀገርን አደጋ ላይ ያደረሰ የጎጥ ፖለቲካ ልዩ ልዩ የማታለያ ቴክኒኮችን በመጠቀም ለማስቀጠል መሞከር ራስን ለትዝብት ይዳርጋል እንጂ የሚያተርፈው አንዳች ነገር አይኖርም። በኢትዮጵያዊነት ስም ኢትዮጵያን መጉዳት በወያኔ ተመክሮ የከሸፈ ነው። የኢትዮጵያ ህዝብ ከዳር እስከ ዳር የጠባብ ዘረኞች ዓላማ ምን እንደሆነ ተረድቷል። የዘር ፖለቲካ ንብረቱን መብቱን አስቀማው እንጂ ሌላ ያተረፈለት ነገር እንደሌለ ለ25 ዓመታት እያንገሸገሸው ቀምሶታል። የስልጣን ማፋጮችና ጠባብ መሰል ዘረኞችን ከስልጣን ለማስወገድ ፈቃደኛ ሆነው እንደማይሰለፉ ግልጽ ቢሆንም ተደጋጋሚ ጥሪ ማቅረቡ ተገቢ ነው። ኢትዮጵያ ወጣት ህይወቱን መስጠት ካለበት ልክ እንደ በፊቱ ለኢትዮጵያ ህዝብ አንድነት ያልተሸራረፈ መብትና ብልጽግና እንጂ ለጠባብነት ሊሆን አይችልም። የዘረኝነት ሳማ የለበለበው ሁሉንም ነው። ህዝቡ በዘር በጎሳ ተከፋፍሎ ያገኘው ኦሮሞ ከኖረበት መሬት እየተፈናቀለ፣ አማራው ከኖረበት ስፍራ እየተባረረ፣ ሌሎቹም መሬታቸው እየተቀማ ለባዕድ ሀብታሞች እየተሸጠ ለባርነት ለስደት ሲዳረጉ ማየት ነው። ህዝብ የዚህ የዚያ ጎሳ ሳይባል ለጭቆና የሚዳርገው በመደቡ መሆኑ ግልጽ ነው። ጎሰኝነት ስሜት ያገለገለው ለወያኔ ስልጣን መወጣጫነት ብቻ እንደሆነ ታይቷል። ደሃውን የትግራይ ገበሬ የወርቁ ዘር ፕሮፓጋንዳ አላደመቀውም። ወያኔ በሰላም የኖረውን ህዝብ ለመለያየት ዘረኝነትን በመጠቀሙ ያተረፈው ህዝባዊ ሰላምና ብልጽግና የለም። ዘረኝነት የራሴ ለሚሉት ወገን የማድላት በሽታ ነው ቢባልም አዶልፍ ሂትለር እንኳን ከደጋፊዎቹ ውጪ በመስራቅ ጀርመን ለነበሩት ጀርመኖች አላዘነላቸውም፣ ጨፍጭፏቸዋል። ዘረኛ የሚያምነው ወገን የለውም። ድርጊቱ ከሰባዊነት ውጪ በመሆኑ ማንኛውም ሰውኛ አስተሳሰብ ያስበረግገዋል። ስለዚህ ነው ወያኔ ከሚደግፉት ትግሬዎች ይበልጥ በሚደግፉት ሆዳም አማሮች፣ ኦሮሞዎች፣ ጉራጌዎች፣ ወላይታዎች ወዘተ ተከቦ ወንጀል እየፈጸመ ያለው። በዘር ተሸፋፍኖ ስልጣን ላይ ቢወጣም ስልጣኑ የጠቀመው ለመደብ አጋሮቹ እንጂ ለድሃው ህዝብ አይደለም። አንዱን ማህበረሰብ ከሌላው ያጋጨ 25 ዓመታት አሳልፏል። አማራውና ኦሮሞው እንዳይገናኝ፣ አንድ የሚያግባባ ቋንቋ እንዳይኖረው፣ ክርስቲያኑና እስላሙ እንዲጣላ ለማድረግ ሲጥር የኖረው በጌቶቹ በባዳኖች ቢሆንም በጣሊያን በእንግሊዝ ሲዶልት የኖረውን የውስጥ ለውስጥ ተንኮል ወያኔ ይፋ አውጥቶም አሳይቶናል። አሁን ላይ ደግሞ አሜሪካንን አግኝቷል። ኢትዮጵያ ያለ ህዝቧ በቀር ሌላ ረዳት የሌላት ሀገር ነች። ለአማራው ጉራጌው፣ አፋሩ፣ ዶርዜው፣ ለኦሮሞው እንደዚያው፣ አማራው፣ ሀዲያው፣ ከምባታው፣ ወላይታው ወዘተ አንዱ ለአንዱ ደራሽ ወገኑ ነው፣ ስጋው ነው፣ ዘመዱ ነው። የወጣቶቹ ጥሪ ይህንን ነው ያንጸባረቀው። የዘር ሀረጋችን ኢትዮጵያዊነት ሲሆን ቋንቋችንና የተለያየው ባህላችን የማህበረሰባችን ልዩ አርማ ነው። ከዚህ ውጪ ጣላቶች እንደሚያስሩት ህዝቦች ሳንሆን አንድ የኢትዮጵያ ህዝብ ነን። በደም የገነባነው ብዙ መስዋዕት ያስከፈልን ኢትዮጵያዊነት የሁላችንም ነው። ስለዚህም የተቃውሞችን ሚና በግልጽ መታወቅ ይኖርበታል። ለኢትዮጵያ ህዝብ ሰንደቅ ዓላማ የማይቆረቆር ተቃውሞ ኢትዮጵያዊ ሊሰኝ አይበቃም። ይህንን የትግል መፈክሩ ያላደረገ ትግልም ሚናው በውል ሊታወቅ አይችልም። የሚጠቅመው ለዘረኞች በተለይም ኢትዮጵያን ለማጥፋት ከጠላት ጋር ለሚዶሉት ነው። በሁሉም የሀገሪቱ ክፍል የሚደረገው ንቅናቄ ዘረኝነት ያስከተለውን መራራ ህይወት በመጥላት የሚደረግ እንጂ ጥላቻን ጋቢ አከናንቦ ልዩነትን አራግቦ ትግልን ደባብቆና ሸፋፍኖ ጠባብነትን ዳግመኛ በአገር ላይ ለማንገስ የሚደረግ አይደለም። ከዚህ በፊት በባዳን እየተመሩ ሻቢያ ወያኔና ኦነግ የሽግግር መንግስት መሰረትንል ሲሉት እስቲሊያው በሚል ህዝብ ተጃጅሏል። ውጤቱንም አይቶታል። አሁን በዚህ ጦስ ህዝብ እየተሰቃየ ነው ያለው። ወጣቱ ለጋ ህይወቱን እየከፈለ ነው ያለው። ሀገር ወዳዱ ሴት ወንድ ሳይል ጎሳ ሳይለይ ለአርበኝነት ተጋድሎ ተሰልፎ የሚገኘው ይህ ሁሉ የዘረኝነት ፖሊሲ በፈጠረው ኢሰባዊና ኢፍትሃዊ የሆነ አስተዳደር ሳቢያ መሆኑ ሊሳት አይገባም። ዘረኝነት ራስ ይዙት ቆንጆ ሌላው ሲይዘው አስጠልታ የሚሆንበት ምክንያት አይደለም። ዘረኝነት ያው ዘረኝነት ነው። ጠባብነት ነው። ግለኝነት ነው። አንድነትን ህብረትን አብሮ መኖርን መቃወም ማለት ነው። በዘረኝነት የሚገኝ ፍሬም ተካፋዩ ማን ሊሆን እንደሚችል ወያኔ አሳይቶናል። ለባዳን ሲሳይ እንጂ ለሀገሬው ህዝብ አይደለም። ስለዚህም ሻቢያ ወያኔና ኦነግ በሽግግር መንግስታቸው የፈጠሩልንን ዘረኛ አገዛዝ አይተናል። ኖርነዋልም እናም ይበቃናል። ዘረኝነት ለኢትዮጵያ የሚሰራ አይደለም። እንኳንስ እንደ መንግስት እንደ ግለሰብም ሊያዝ የሚገባ አይደለም። ዘረኞች ህዝባዊ ትግሉን ሰርቀው ለዚህ መከራ ዳርገውናል። ካንዱ ዘረኛ ወደ ሌላ ዘረኛ መሸጋገር ግን ከዝንጀሮ ቆንጆ መመራረጥ ይሆናል። ስለዚህም ወጣቱ ምርትና ግርዱን ለመለየት በስለቱም እውቀቱን ችሎታውም እድሜውም አለውና ይህን አይነቱን የጠባቦች ውዥንብር ለማጥራት አይቸገርም። ሆኖም ግን ውዥንብር ለምን አስፈለገ? ድል ለኢትዮጵያ ህዝብ።
የመጀመሪያው ክፍል ፕሮግራማችን በዚሁ ይጠናቀቃል። ክፍል 2 ፕሮግራማችን ይከተላል።
ከልከፈው የራሱ ካልደለው የሰው የራሱ አረበደ።